ይህ እስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሁላችንም በኃጢአት የጠፋንና መልከጥፎች ነበርን በእግዚአብሔር ፊት። አምላካችን በጌታ በኢየሱስ ክርስቶስ በልጁ በኩል ተመለከተንና ውበትን ሰጠን። እግዚአብሔር ለዘላለም የተመሰገነ ይሁን። እንደምን አመሻችሁ ክብራን አድማጮቻችን። ሰላምታችንን አልዘነጋንም። ወደ አቋረጥነው መዝሙር እንደገና እንመለሳለን። በዛሬው ክፍለ ጊዜያችን አብረን የምንመለከተው ከአንደኛ ዜና የምዕራፍ 11 እና የምዕራፍ 12 ትምህርት ይሆናል። በትላንትናው ምሽት ክፍለ ጊዜ ጥናታችን ከአንደኛ ዜና የምዕራፍ 10 ትምህርት ማጠናቀቃችን ይታወሳል። እስከዚያው ድረስ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ዜና ምዕራፍ 11 አውጡ። እግዚአብሔር እየተመሰገነ ይሁን። አሁን ወደ ተቋረጠው ዝማሪያችን እንመለሳለን። እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ተስፋዬ ጋቢሶ በዚህ ዝማሬ ስላገለገለን እግዚአብሔር ባለበት ስፍራ በኑሮውና ባገልግሎቱ አብዝቶ ይባርከው። እንጸልይ። ጌታችን ሆይ ነው የበደልን ስራት የበደልንም ቀንበር ከኛ ላይ ያስወገድ ካንተነ። ስለዚህ ነፍሳችን እጅግ አድርጋ ትወድሃለች። ስለዚህም እጅግ አድርጋ ታከብርሃለች። ክብር ተመስገን። በዚህች ምሽት ደግሞ በቃል አማካኝነት ማወቅ የሚገባንን በሕይወት ዘመናችን እግዚአብሔር ሆይ በመናደርጎም የክርስትና ጉዟችን እንዲደግፈን ቃልህን እንድታስተምረን ይበልጥም ደግሞ ያንተን ሥርዓት እንድታሳየን ወደንና ሽተን ቀርበናልና እግዚአብሔር ሆይ ስለ ብዙ ምሕረትህና ስለ ብዙ ቸርነትህ ተገናኘን። የሚኖረንንም ጊዜ ባርክልን። በመዳኒታችንና በጌታችን በኢየሱስ ክርስቶስ ያውህ ስም ስትል ስማን። አሜን። አድማጮች በዚህ በምዕራፍ 11 እና በምዕራፍ 12 በአንደኛ ዜና ማለቴ ነው የምንመለከተው የዳዊትን የንክስና ዘመን ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። በምዕራፍ 11 እና በምዕራፍ 12 የዳዊትን የንክስና ዘመን በስፋት እንመለከታለን። ጌታ የሚኖረንን ጊዜ ሁሉ ይባርክልን። አሁን ወደ መጽሐፉ ሶስተኛ ምድብ ወይም ክፍል መጥተናል። ባለፉት 9 ምዕራፎች የተለያዩ የዘራረጎችን ተመልክተናል። እንደ ሁለተኛው ምድብ የምንወስደው ምዕራፍ 10 ደግሞ ስለ ሳኦል መጨረሻ ሕይወት ይናገራል። አስተውሉ፣ እንደ ሁለተኛው ምድብ የምንወስደው ምዕራፍ 10 ስለ ሳኦል መጨረሻ ሕይወት ነው የሚናገረው። በዚህ ምዕራፍ ሳኦል ስላከናወነው ነገር ሳይሆን ስለሞቱ ብቻ ነው የምንመለከተው። በትላንትናው ምሽት ክፍለ ጊዜ ተመልክተናል። በሰው ደረጃ ሳኦል ታላቅ የሚባል ሰው ቢሆንም እግዚአብሔር ግን ይህን ያህል ስፍራ አልሰጠውም። በዚህ በመጨረሻው ማለትም በሶስተኛው ምድብ የምንመለከተው ደግሞ የዳዊትን የንክስና ዘመን ይሆናል። በመጀመሪያ የዳዊትን ታላላቅ ሰዎችን ከምዕራፍ 11 እስከ ምዕራፍ 12 የዳዊትን ታላላቅ ሰዎችን ከምዕራፍ 11 እስከ ምዕራፍ 12 ከዚያ በኋላ ደግሞ ዳዊት ታቦቱን ወደ ኢየሩሳሌም ስለማምጣቱ ከምዕራፍ 13 እስከ ምዕራፍ 16 ስለ ዳዊትና ስለ መቅደሱ ከምዕራፍ 17 ዳዊት ስላደረጋቸው ጦርነቶች ደግሞ ከምዕራፍ 18 እስከ 20 እስራኤልን በመቁጠሩ ዳዊት ስለመበደሉ ከምዕራፍ 21 ቤተ መቅደሱን ለመስራት ዳዊት ስላደረገው ዝግጅት ከምዕራፍ 22 እስከ 29 ባሉት ስፍራዎች እንመለከታለን። የዚህ መጽሐፍ ቀሪው ክፍል የሚናገረው ወገኖቼ ስለ ዳዊትና የንጉስነት ዘመኑ ይሆናል። ቀደም ብለን ከመጀመሪያዎቹ ምዕራፎች እንደተመለከትነው የትውልድ ቆጠራው የሚዘልቀው እስከ ዳዊትና እስከ ቤተሰቡ ድረስ እንደነበር እናስታውሳለን። ቀጣዩ መጽሐፍ ማለትም ሁለተኛ ዜና መዋዕል ስለ ዳዊት የዘር መስመር ብዙ የሚለው አለው። እንዳውም ከዳዊት ቤተሰብ አምጾ ከወጡ ወዲህ ስለ ሰሜናዊው መንግስት ብዙም የሚነግረን የለውም። መጽሐፉን እያጠናን ወደፊት ስንጓዝ የዳዊት ሕይወትን አስመልክቶ ለአንዳንድ ነገሮች ከፍተኛ ትኩረት እንደሚሰጥ፣ ሌሎቹን ግን እንዲሁ ላይላዩን ብቻ አንስቷቸው እንደሚያልፍ እንመለከታለን። ምዕራፍ 21 የዳዊት ኃጢአት ምዕራፍ ተብሏል። አስተዋላችሁ? ምዕራፍ 21 የዳዊት ኃጢአት ምዕራፍ ተብሏል። እንዲህ ሲባል ወዲያውኑ ወደ አይምሮአችን የሚመጣው ከቤርሳቤ ጋር ያደረገው ኃጢአት ቢሆንም ይህ ምዕራፍ የሚናገረው ግን እስራኤልን በመቁጠሩ ስለፈጸመው ኃጢአት ነው። አስተዋላችሁ? ይህ ምዕራፍ የሚናገረው ግን እስራኤልን በመቁጠሩ ስለፈጸመው ኃጢአት ነው። ይህ በእግዚአብሔር ፊት ከፍተኛ ኃጢአት ሆኖ ተገኝቷል። ከዚህ የምንማረው ትልቅ ትምህርት መኖሩን አምናለሁ። አንዳንድ ክርስቲያኖች የተወሰኑ ነገሮችን እንደ ኃጢአት ይቆጥሯቸዋል። የተወሰኑ ነገሮችን ግን በፍጹም እንደ ኃጢአት አይመለከቷቸውም። ወደ እግዚአብሔር ፊት ስንቀርብና ነገሮችን በርሱ እይታ ስንመለከት ግን ያመለካከታችን ትክክል አለመሆኑን እንረዳለን። ትልቅ ነው ያልነው ኃጢአት ይህን ያህል ትልቅ ላይሆን ይችላል። ቀላል ነው የምንለው ደግሞ ከባድ ኃጢአት ሊሆን ይችላል። የዳዊት ሕይወትን ስንመለከት ሰው ሁሉ ጣቱን የሚጠቁመው ከቤርሳቤ ጋር ባደረገው ኃጢአት ላይ ነው። እንደውነቱ ከሆነም ቀላል ኃጢአት አልነበረም። በዚያም ምክንያት እግዚአብሔር ቀጥቶታል። ይሁን እንጂ ንስሐ በመግባቱ እግዚአብሔር ይቅር እንዳለው መዘንጋት የለብንም። ዳዊት ሕዝቡን መቅጠሩ ቀላል ኃጢአት ቢመስለንም በእግዚአብሔር ፊት ግን ቀላል አልነበረም። ምክንያቱንም ወደፊት የምንመለከተው ይሆናል። ይህም ስለ ኃጢአት ያለንን አመለካከት ሊለውጠው እንደሚችል አስባለሁ አምናለሁም። ኃጢአት ሲባል ብዙ ጊዜ ትዝ የሚለን ያደረግነው ወይም ደግሞ ያላደረግነው ነገር ቢሆንም በሐሳባችንና በዝንባሌያችንም ኃጢአት ማድረግ እንደምንችል ግን እንዘነጋለን። ከእግዚአብሔር እይታ አንጻር ኃጢአትን እንድንመለከት ከተፈለገ ግን ቃሉን በሚገባ ማጥናት ይኖርብናል ወገኖቼ። እስቲ አንደኛ ዜና ምዕራፍ 11 ቁጥር 1ን ተመልከቱ። እስራኤልም ሁሉ በኬብሮን ወደ ዳዊት ተሰብስበው ነሆኛ ያጥንት ፍላጭ የሥጋ ቁራጭ ነን አሉት ይላል። አንደኛና ሁለተኛ ሳሙኤል መጽሐፍን ስናጠና በነበረበት ጊዜ ዳዊት በደቡብ በነበሩት ሁለቱ ነገዶች ማለትም በይሁዳና በቢንያም ነገድ ላይ 7 ዓመት እንደነገሰና ዋና ከተማውም ኬብሮን እንደነበር ተመልክተናል። ያውን የምንመለከተውም ታሪክ በዚሁ መጽሐፍ ተዘግቦ እንደነበረ እናስታውሳለን። እግዚአብሔር ግን ወገኖቼ እስራኤልን እንደ አንድ መንግስት እንደ አንድ ሕዝብ ነበር የሚያውቃት። ከእግዚአብሔር እይታ አንጻር ዳዊት የመላው እስራኤል ንጉሥ ነበር። ለዚህም ነው መላው እስራኤል ወደ ዳዊት መጥተው እኛ ያጥንት ፍላጭ የሥጋ ቁራጭ ነን በማለት እንደነገሩት የሚገልጽልን። ቁጥር 2ን አለፍ ብላችሁ ተመልከቱ። አንደኛ ዜና ምዕራፍ 11 ቁጥር 2 አስቀድሞ ሳኦል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። አምላክህ እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ፣ በሕዝቤም በእስራኤል ላይ አለቃ ትሆናለህ ብሎ ነበር አሉት። ዳዊት ባሳለፈው ሁኔታ ውስጥ ሁሉ የእግዚአብሔርን እጅ ማየት ችሏል። በእግዚአብሔር የተመረጠ መሆኑን እስካልተቀበሉ ድረስ ዳዊት ንጉሣቸው አልነበረም። እንደገና ይህንን አርፍተ ነገር ልድገምላችሁ። ዳዊት ባሳለፈው ሁኔታ ውስጥ ሁሉ የእግዚአብሔርን እጅ ማየት ችሏል። እነዚህ ሕዝቦች በእግዚአብሔር የተመረጠ መሆኑን ዳዊት ማለቴ ነው እስካልተቀበሉ ድረስ ዳዊት ንጉሣቸው አልነበረም። ይህም የሆነው የቢንያምና የይሁዳን ነገዶች ለ7 ዓመት ከገዛ በኋላ ነበር። አንደኛ ዜና ምዕራፍ 11 ቁጥር 3ን ተመልከቱ። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከነርሱ ጋር አደረገ። በሳሙኤልም እጅ እንደተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ቀቡት ይላል። አሁን ዳዊት በመላው እስራኤል ላይ ነግሷል። ከእግዚአብሔር እይታ አንጻር የዳዊት ንጉሥነት የጀመረው ከዚህ ጊዜ አንስቶ ነበር ማለት ነው። ዳዊትም እስራኤል ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ የሚልን ቃል ደግሞ በቁጥር 4 ላይ እንመለከታለን። ያቺን ምድር ዳዊት በሚገባ አጥንቷታል። ምናልባትም በኢያሱ ዘመን ከተላኩት ሰላዮች ባልተናነሰ ሁኔታ ሳያውቃት እንደማይቀር አስባለሁ። ዋና ከተማው እንድትሆን ኢየሩሳሌምን መረጠ። ቤተ መቅደሱ እንዲሰራ የተወሰነውም በዚያ ቦታ ላይ ነበር። ይህም የዳዊት ብቻ ሳይሆን የእግዚአብሔር ምርጫ ሆኖ ተገኝቷል። መጽሐፍ ቅዱስ ስለ ኢየሩሳሌም ብዙ የሚናገረው ነገር አለው። ይሁን እንጂ ወገኖቼ አሁን ስላለችው ኢየሩሳሌም እንዳልሆነ ግን ግልጽ እንዲሆን እፈልጋለሁ። አንዳንዶቻችሁ ኢየሩሳሌምን ጎብኝታችሁ ሊሆን ይችላል፣ ሌሎቻችሁ ደግሞ የከተማዋን ፎቶግራፍ አይታችሁ ይሆናል። በቅርቡ በተደረገው ጥናት የከተማይቱ ቅጥር አሁን ባለበት መልኩ ሳይሆን በተቃራኒው አቅጣጫ እንደነበር ነው የተገነዘቡት። የዳዊት ከተማ የሚገኘው መቅደሱ ከነበረበት ስፍራ ወደ ታች ነበር። የከተማው አሰራር ግን በመቅደሱ ትይዩ ነበር። አብዛኛው የከተማዋ ክፍል ግን መቅደሱ ከነበረበት ወደ ላይ ከፍ ብሎ ነበር የሚገኘው። መቅደሱ የነበረበት ቦታ በሞሪያ ተራራ ላይ ሲሆን ይህንን ተራራ እንደ ቀጭን ገመድ የኢየሩሳሌም ከተማን አቋርጦ ያልፋል። ከቅጥሩ ውጪ ደግሞ ኢየሱስ የተሰቀለበትን ጎልጎታ ኮረብታ እናገኛለን። እንግዲህ ዳዊት የመረጠው ይህን ቦታ ነበር ማለት ነው። እስቲ ቁጥር 5ን እንመልከት። በኢያቡስም የተቀመጡ ዳዊትን ወደዚያ አትገባም አሉት። ዳዊት ግን አምባይቱ ጽዮንን ያዘ፣ እርሷም የዳዊት ከተማ ናት ይላል። ዳዊት ቤተ መንግሥቱን የገነባው በአምባይቱ ጽዮን ላይ ነበር። የጽዮን ተራራ የጽዮን ተራራ ለዳዊት በጣም ተወዳጅ ነበርች። ዳዊትም ኢያቡሳውያንን አስቀድሞ የሚመታ ሰው አለቃና መኮንን ይሆናል አለ። የጽሩያም ልጅ ኢዮአብ አስቀድሞ ወጣ አለቃም ሆነ ይለናል ቁጥር 6። በዳዊት ሠራዊት ውስጥ ኢዮአብ ቁልፍ ስፍራ ነበረው። የዳዊት አማካሪ ከመሆኑም በላይ ከነበሩት የጦር መሪዎች ዋናው እርሱ ነበር። ከታላላቅ የዳዊት ሰዎች አንዱ እርሱ ነበር። ቁጥር 7ን ተመልከቱ። ዳዊትም ባምባይቱ ውስጥ ተቀመጡ። ስለዚህ የዳዊት ከተማ ብሎ ጠሯት ይላል። የዳዊት ከተማ የሚባለው በጽዮን ተራራ አካባቢ ያለው ስፍራ ነበር። ዳዊት ቤተ መንግስቱን የገነባው በዚሁ ስፍራ ነበር። ከሚሎም ጀምሮ በዙሪያው ከተማ ሰራ። ኢዮአብም የቀረውን ከተማ በጀ ይላል ቁጥር 8። ኢዮአብ የዳዊት ጦር መሪ ብቻ ሳይሆን የኮንስትራክሽን ባለሙያም እንደነበር መገመት ይቻላል። ዳዊትም የሰራዊት ጌታ እግዚአብሔር ከርሱ ጋር ነበርና እየበረታ ሄደ የሚልን ቃል ደግሞ ከቁጥር 9 እንመለከታለን። አድማጮች ዳዊት እስራኤልን ታላቅና ገናና አገር አድርጓታል። በዓለም ታዋቂነት ያላት አገርም አድርጓታል። ባለ ታላቅ ግርማ ሞገስ የነበረው የሰለሞን ቤተ መቅደስ የተገነባው ዳዊት በጣለው መሰረት ላይ ነበር። እስቲ ከዚህ ቀጥለን የዳዊት ታላላቅ ሰዎችን ስም ዝርዝር እንመልከት። እነዚህ የዳዊት ታላላቅ ሰዎች በመባል የሚታወቁ ሰዎች ወደ እርሱ የመጡት በሁሉም በተናቀበትና በምድረ በዳ በሚሰደድበት ወቅት ነበር። አሁን ግን ዳዊት ከፍ ሲል እነሱ ማብረው ከፍ ብለዋል። ዛሬም ጌታ ኢየሱስ ለስሙ የሚሆን ሕዝብን እየጠራ ነው። እነዚህ ሰዎች የእርሱ ታላላቅ ሰዎች ናቸው። እንደሚታወቀው ይህ ጌታ ኢየሱስ የተናቀበትና የተጠላበት ዘመን ነው። የገዛ ወገኖቹ እንኳ በእኛ ላይ እንዲነግስ አንፈልግም ብለውታል። የንጉሶች ንጉሥ ሆኖ ኢየሱስ ዙፋን ላይ አልተቀመጠም ነበር። ምንም እንኳ በእስራኤል ላይ እንዲነግስ ቢቀባም ዳዊትም እንዲሁ የተናቀሰው ነበር። በዚያ ወቅት ሳውል ሥልጣን ላይ ነበር። ከበደሉ እንዲመለስና መልካምን እንዲያደርግ እግዚአብሔር እድል ቢሰጠውም እርሱ ግን በድሉ አልተጠቀመበትም። ዳዊት ሕይወቱን ለማዳን እየሸሸ ነበር። ከየቦታው የተለያዩ ሰዎች መጥቶ በርሱ ዙሪያ የተሰባሰቡትም በዚሁ ጊዜ ነበር። እኔና እናንተም ኢየሱስ ክርስቶስ በተናቀበት ዓለም ነው ያለነው ወዳጆቼ። በአሁኑ ጊዜ ጌታ ለራሱ የሚሆን ሕዝብን እየጠራ ነው። ታዲያ ጌታ በተናቀበት ዓለም እስካለን ድረስ አንዳንድ ሰዎች ለምን ክብርን እንደሚፈልጉና ዝና ወዳድ እንደሚሆኑ አይገባኝም። ጌታ ኢየሱስን እንደጠላ ሁሉ ዓለም እኛንም ይጠላናል። ስለዚህም የእርሱን ፈለግ እስከተከተልን ድረስ ዓለም ፈጽሞ ሊወደን አይችልም። ይህንን ልብ በሉ። በዓለም ዘንድ ዝነኛና ተወዳጆች ከሆን ቆም ብለን ራሳችንን እንመርምር። አንድ ጊዜ ዶክተር ቦብ ሹለር የተባሉ ሰው ሲናገሩ ያንድን ሰው ማንነት የማውቀው ብዙ ወዳጆች ስላሉት ሳይሆን ብዙ ጠላቶች ሲኖሩት ነው ከማለታቸው ባሻገር ትክክለኛ አይነት ጠላቶች ካሉን ሕይወታችንም የዚያኑ ያህል የተስተካከለ ነው ማለት ነው ብለዋል። ወገኖቼ በጌታ ኢየሱስ ክርስቶስ እውነተኛ ማኞች ከሆናችሁ ዲያብሎስና ተከታዮቹ ጠላቶቻችሁ ይሆናሉ። ይህ ያንድ ክርስቲያን ትክክለኛ መለኪያ ወይም ደግሞ ሚዛን ነው ማለት ነው። ከዳዊት ታላላቅ ሰዎች መካከል በጣም ጎልቶ የሚታዩት እርሱ የሚጠጣውን ውሃ ከቤተልሔም ያመጡለት ሦስቱ ሰዎች ናቸው። ታሪኩ የሚያስደንቅ ነው። ይህንን በተመለከተ ከአንደኛ ዜና ምዕራፍ 11 ከቁጥር 15 እስከ 19 ያለውን ስፍራ በኋላ ተመልከቱ። አንደኛ ዜና ምዕራፍ 11 ከቁጥር 15 እስከ 19 ያለውን ተመልከቱ። ዳዊት ተወልዶ ያደገው በቤተልሔም ነበር። ቤተልሔም መግቢያ ላይ አንድ ምንጭ ነበረች። በልጅነቱ ጊዜ በጎቹን ውሃ ለማጠጣት ሲሄድ እርሱም ከዚያ ምንጭ ይጠጣ ነበር። አሁን ግን የፍልስጤማውያን ሰራዊት ያንን ምንጭ ስለከበቡት ከዚያ ምንጭ መጠጣት አልቻለም። ማን ከቤተልሔም ውሃ ባመጣልን አለ። አባባሉ እንዲሁ ምኞት እንጂ በትዕዛዝ መልክ አልነበረም የተናገረው። እነዚህ ሦስት ሰዎች ግን የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ውሃ ይዘውለት መጡ። ሆኖም ውሃውን ለእግዚአብሔር የመጠጥ መሥዋዕት አድርጎ አፈሰሰው እንጂ ሊጠጣው ፈቃደኛ ለመሆኑ የሚገርም ነው። ከቁጥር 15 እስከ 19 ያለውን ስፍራ በደንብ በኋላ አንብቡት። ከዚህ የምንማረው መንፈሳዊ መልእክት ይኖራል ወገኖቼ። ጌታ ኢየሱስ የተወለደው በቤተልሔም ነበር። እርሱ ከዚያ የመጣ የሕይወት ውሃ ነው። የርሱ የሆኑት ሁሉ ይህንን የሕይወት ውሃ ለዘመናት ሁሉ ለተጠማው የዓለም ሕዝብ ሲወስዱ ኖረዋል። እዚህ ላይ በዘመናት የተነሱትን ታላላቅ ወንጌል መልእክተኞችን ስም ማንሳት ይቻላል። ምኞቱን ሲናገር በመስማታቸው ብቻ ነበር የዳዊት ሰዎች ያን ቆራጥ ርምጃ የወሰዱት። ጌታ ግን የሕይወትን ውሃ ለተጠማው ዓለም እንድናደርስ ምኞቱን ሳይሆን ትእዛዝ ሰጥቶናል። የጌታን ትእዛዝ እየፈጸምን ይሆንን ወገኖቼ? በእንደዚህ አይነት ቆራጥነት ያመጡትን ውሃ ዳዊት ምን እንዳደረገው እስቲ ለማሰብ እንሞክር። ዳዊት ይህን ያህል ራስ ወዳድ አልነበረም። ሰዎች ቢወዱትና ቢያከብሩትም ሊገርመን አይገባም። አብሯቸው መከራ ተቀብሏልና እነርሱም ስለ እርሱ መከራ ለመቀበል ፈቃደኞች ናቸው። ሰዎቹ የሚጠጡት ውሃ አልነበራቸውም። እርሱም ከእነርሱ ተነጥሎ መጠጣት ስላልፈለገ ያንን ውሃ መሬት ላይ አፍሶታል። ከመዝሙር 22 ቁጥር 14 እንደምንመለከተው ጌታ ኢየሱስ መስቀል ላይ በነበረበት ጊዜ እንደ ውሃ ፈሰሱ ብሏል። ጌታ እኛን ለማዳን ሲል የራሱን ሕይወት እንደ ውሃ መሬት ላይ አፍስሷል። ከእኛ እንዳንዱ ሆነ፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ይላል ኢሳይያስ ምዕራፍ 9 ቁጥር 6ን ተመልከቱ። ኢሳይያስ ምዕራፍ 9 ቁጥር 6ን ልብ ይሏል። ወገኖቼ ከርሱ ጋር መከበርን የምንፈልግ ከሆነ ከርሱ ጋር መከራ መቀበል አለብን። ከዚህ ምዕራፍ ሁሉ ጊዜ የማደንቀው ሌላም ልብ ልንለው የሚገባን ነገር አለ። እስቲ አንደኛ ዜና ምዕራፍ 11 ቁጥር 22ን እንመልከት። በቀብስኤልም የነበረው ታላቅ ሥራ ያደረገው የጽኑ ሰው የዩዳዬ ልጅ በናያስ የሞዓባዊውን የአሪኤልን ሁለቱን ልጆች ገደለ። በአመዳይም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ ይላል። ይህ ሰው አንበሳውን የገደለው በበረዶ አማቀን ነበር። ዛሬም ቢሆን ታማኝ የጌታ አገልጋዮች ብርድ ወይም ሙቀት፣ ፀሐይ ወይም ደመና ሳግዳቸው ያገለግሉታል። ዳዊት ተገልሎና ተንቆ ይኖር በነበረበት ጊዜ የጋድ ነገድ ሰዎች ወደ እርሱ ወጥተው የተናገሩትን ከአንደኛ ዜና ምዕራፍ 12 ከቁጥር 14 እስከ 18 ባለው ስፍራ ላይ ታገኛላችሁ። እንደገና ልድገምላችሁ። ዳዊት ተገልሎና ተንቆ ይኖር በነበረበት ጊዜ የጋድ ነገድ ሰዎች ወደ እርሱ ወጥተው የተናገሩትን ነገር ከአንደኛ ዜና ምዕራፍ 12 ከቁጥር 14 እስከ 18 ባለው ስፍራ ላይ በኋላ ተመልከቱ። እነዚህ ሰዎች ወገኖቼ ወደ ዳዊት የመጡት ጎርፍ ባለበት ጊዜ ዮርዳኖስን ተሻግረው ነበር። ወዳጆቹ ወይም ጠላቶቹ ለመሆናቸው እርግጠኛ ስላልነበረ ዳዊት እነዚህን ሰዎች በኔ ላይ አደጋ ለመጣል የመጣችሁ ከሆነ ቀድሜ እንደማጠፋችሁ ወቁ ሲል ተናገራቸው። እነርሱ ግን ወደ እርሱ የመጡት ከእርሱ ጋር ለመወገን እንደነበር ነገሩት። ለዳዊት ለመኖር ፈልገዋል። በጌታ አገልግሎት የተሳተፉ ብዙዎች ዋናው ነገር በአገልግሎት መትጋት እንደሆነ ያስባሉ። ዋናው ነገር ግን ለጌታ መኖር ነው ወገኖቼ። በሞትና በትንሣኤው አማካይነት ክርስቶስ በሰማያዊ በረከት ሁሉ ባርኮናል። ይሁን እንጂ የክርስትና ሕይወትን የምንኖረው በዚህ ክፉ ዓለም ውስጥ ነው። ጌታ ኢየሱስም ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልጠይቅህም በማለት ነበር የጸለየልን። ዮሐንስ ምዕራፍ 17 ቁጥር 15ን በኋላ ተመልከቱ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የአንደኛ ዜና ምዕራፍ 11 እና ምዕራፍ 12 ጥናታችንን እዚህ ላይ እናበቃለን።
እንግዲህ ወገኖች አሁን ደግሞ ቀጠል በማድረግ ከእናንተ አስተያየት አንድ ሁለቱን አብረን እንመለከታለን። በጌታ ወንድማችን ወንጌላዊ ተሰማ ሁቄ ከጉጂ ዞን ከሻኪሶ ጣሮ የጻፍክልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን ወንጌላዊ ተሰማ ሁቄ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ እያልን እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ይህ የመጽሐፍ ቅዱስ ትምህርት ጥራቱ የጊዜ ማጠር ቢኖረውም እጅግ በጣም የሚጠቅምና ሰዎችንም ወደ ጌታ የሚስብ ወይም የሚያመጣ ስለሆነ በርቱ፣ ቀጥሉበት። ለባዘነው ዘመድ ወዳጅ፣ ላልቀረበውም ደግሞ ወዳጅ በመሆን የቤተ ክርስቲያን መጋቢና ወንጌላዊ፣ ላልደረሰው ሰው ደግሞ ወይም ሕዝብ እዚያው ባለበት ቦታ ሆኖ ይህን የራዲዮ ፕሮግራም እየተከታተለ ብዙ የህይወት ለውጥ እየታየ ስለሆነ ቀጥሉበት። ጌታ እግዚአብሔር በነገር ሁሉ ጥበብንና ማስተዋልን ይሰጣችሁ ዘንድ የዘወትር ጸሎታችን ነው በማለት የጻፍክልን ደብዳቤ ስንመለከት እጅግ ደስ አለን። የሥራው ባለቤት እግዚአብሔር የልባችንን ማሳይ ያረሰ 30ና 60 100 ፍሬዎችን እንድናፈራ ያደረገንም ስለሆነ በእውነት እግዚአብሔርን እጅግ አመስግነናል። አሁንም ደግሞ በእናንተ አካባቢ ይህ ድንቅ ጌታ በመስራት ላይ ያለውን ከደብዳቤ ስናነብ ስለናንተ እግዚአብሔርን በብዙ ሳናመሰግን አልቀረንም። እንግዲህ ወደፊት ወንጌላዊ ተሰማ ይህ ታላቅ አገልግሎት መሆኑን አውቀም ከእግዚአብሔር ጋር ደግሞ መራመድን መታጠቅን ነፍሳትንም የማጥመድና የማሳደግን አገልግሎት የዘወትር ሥራ እንደምታደርግ ተስፋ ያደረግን እግዚአብሔር የልብህን ምኞት ደግሞ ከዳር ስላደረሰና ፍሬውንም ደግሞ ለማየት ስላበቃ ደስ ብሎናል። ስለዚህም እግዚአብሔር አምላካችንን በዚህ ዝማሬ ያመሰገነን የነገውን ደብዳቤን እንጠባበቃለን። ሰላም በዚህ የመጽሐፍ ቅዱስ ጥናት ፕሮግራም ከሰኞ እስከ አርብ ባገኘሁት በመንፈሳዊ ሕይወቴ ከማወቅ ወደ ማወቅ እግዚአብሔር ያሸጋገረኝ አሁን በእግሮቼ መቆም ይችላለሁ። በፊት አዲስ ኪዳንን ሳነብ ለብሉይ ኪዳን ብዙ ትኩረት ማልሰጠው ነበር። አሁን ግን ትምርቱን ዘወትር በመከታተል ካገኘሁት ዕውቀት የተነሳ ከዳዲ አካሄድ ወደ መራመድ ደረጃ ላይ ደርሻለሁኝ። ፍሬም ደግሞ በማፍራት ላይ ገኛለሁ። በተለይም ዮሐንስ ወንጌል የሕይወት ብርሃን መሆኑን ተገነዘብኩ። በዚህም ትምርት ደግሞ ብዙውን እንዳውቅ እግዚአብሔር ረድቶኛል በማለት የበኩሉን ሐሳብ ያደረሰን ወንድማችን ብርሃኑ ታደሰ ከኢሉባ ቦርዞን ዳሪሙ ወረዳ ዱጳ ነው። በጌታ የተወደድኩ ወንድማችን ብርሃኑ ታደሰ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ እያልን እኛም ሰላምታችንን እናቀርብልሃለን። እግዚአብሔር ደግሞ ከዳዴነት ሕይወት ወደ መቆም ደረጃ፣ ወተት ከመጋት አጥንት ወደ መቆርጠምም ደረጃ ስላሸጋገረ እጅግ ደስ ብሎናል። እግዚአብሔር አሁንም በብዙ ደግሞ እንደሚባርክህና ጸጋውንም ደግሞ እንደሚያበዛልህ እምነታችን ነው። የነገውን ደብዳቤህን እንጠባበቃለንና ጻፍልን። እግዚአብሔር አብዝቶ ይባርክ። አስደናቂው ፍጥረት ከሳፍኝ ጀምሮ ያደረከኝ ለታ አያቅም ተቆጥሮ ጌታ ያንተን ስራ በምን ቋንቋ ልግለጽ ማለት መቼለው ይሄን ኢየሱስ ተባረክ ማለት መቼለው ይሄን አምላኬ ተባረክ ክሊ መልካም ነገር ላርክሊ ድንቅ ነገር ላርክሊ መልካም ነገር እስኪን ረዳህ ከትጋነ ሳህ አልቸለመኔ ስለቆጥሮ ውለታ በዛብህ አልቸለመኔ ስለቆጥሮ ውለታ